ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 21 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የሞት ፍርደኛ የነበሩት አቶ አንዳርጋቸው ጽጌና ሌሎች ከ500 በላይ እስረኞች ተለቀቁ።
የፈጽም አልጠበቅኩም ነበር እንዲህ አይነት ነገር። ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር። ይህ ሁሉ ሰው መኪና መግባትም እንደማይችል በእግሬ መሄድ እንደማልችል አድርገው እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ፣ እንዲህ አይነት ነገር ፈጽሞ አልጠበቅኩም ነበር።
አቶ አንዳርጋቸው አባታቸው ቤት እንደደረሱ ለአሜሪካ ድምፅ ከሰጡት ቃል እየተቀነጨበ ነው የሰማችሁት።
በአርበኞች ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ መሪ በዶክተር ብርሃኑ ነጋና በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ የተመሰረቱ ክሶች ተቋረጡ።
ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ አጠቃላይ የጸረ ሽብር ሕግና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን።
ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ያለው፣ ስለዚህ ጥሩ ዜና ነው።
የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀና የኦኤምኤን ሥራ አስኪያጅ አቶ ጃዋር መሐመድን የሰማችሁት። ዝርዝር ዘገባዎች በአብይ ርዕስ ይዘናል። ለሌሎች የዓለም ዜናዎች አርዕስት ቆንጭት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ሊያደርጉት ስለታቀደው ጉባኤ የሚነጋገሩ ከፍተኛ የፒዮንግያንግ ባለስልጣን ወደ ኒውዮርክ እንደሚገቡ ራሳቸው ፕሬዚደንቱ አረጋግጠዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቻምናውን የምረጡኝ ዘመቻቸውንና የሩሲያን ግንኙነት እየመረመሩ ያሉት አቃቢያን ሕግ በሚቀጥለው ህዳር በሚካሄዱት ምክር ቤታዊ ምርጫዎች ጣልቃ መግባታቸው የማይቀር ነው ሲሉ ተከራከሩ፣ የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። መፈታታቸው የዘገየው ማረሚያ ቤቱ ሰነድ አልደረሰኝም በማለቱ እንደነበር አቶ አንዳርጋቸው ጽጌ ለአሜሪካ ድምፅ ገለጹ። የተመሠረተባቸው የሽብር ክስ በሌሉበት ከታየ በኋላ የሞት ፍርድ ተላልፎባቸው የነበሩት አቶ አንዳርጋቸው ጽጌ ከቃሊቲ ወህኒ ዛሬ ተለቀው አባታቸው ቤት ሲደርሱ በአካባቢው ተሰብስቦ ሲጠባበቅ የነበረ ብዙ ቁጥር ያለው ደጋፊያቸው በከፍተኛ ደስታና ሆታ ተቀብሏቸው እንደነበረና በዚህም እንደተደሰቱ ቢናገሩም ሌሎች ብዙ ያልተፈቱ መኖራቸው ግን እንደሚያሳዝናቸው ገልጸዋል። ለአምስት ዓመታት በወህኒ የቆዩት አቶ አንዳርጋቸው ከአቶ አንዳርጋቸው ጋር ሌሎችም ከ500 በላይ እስረኞች በምህረትና ክሳቸው እየተቋረጠ ተለቀዋል። በሌላ በኩል ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 135 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጃዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ ዛሬ አስታውቋል። ይህ በእንዲህ እንዳለ መንግሥት በፖለቲካ ምክንያት የታሰሩ ዜጎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንጂ ተራ በተራ አይደለም ሲሉ ዶክተር መረራ ጉዲና አሳስበዋል። የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ መፈታትም በገዢው ፓርቲና በመንግሥት ዘንድ መሠረታዊ የፖለቲካ አካሄድ ለውጥ መኖሩን ስለ ማሳየቱ እርግጠኛ እንዳልሆኑ ተናግረዋል። በአብይ ርዕስ ዝርዝር ዘገባዎች ይኖሩናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉት ስለታቀደው ጉባኤ የሚወያዩ ከፍተኛ የሰሜን ኮሪያ ባለስልጣን ወደ ኒውዮርክ እየተጓዙ መሆኑን ፕሬዚደንቱ ራሳቸው አረጋግጠዋል። ሚስተር ትራምፕ ዛሬ በትዊተር ባወጡት ቃል የሰሜን ኮሪያ ምክትል ሊቀመንበር ኪም ያንግ ቾል በአሁኑ ወቅት ወደ ኒውዮርክ እየተጓዙ ናቸው ነው ያሉት። ከዚህ የፕሬዚደንቱ ቃል በሰዓታት ቀደም ብለው ተብለው የወጡ የዜና ዘገባዎች የሰሜን ኮሪያ ገዢ ፓርቲ ምክትል ሊቀመንበርና የቀድሞ የወታደራዊ ስለላ ኃላፊ የነበሩት ኪም ዮንግ ቾል ቤጂንግ አውሮፕላን ማረፊያ ላይ እንደታዩ ተናግረዋል። ነገ ረቡዕ ወደ ኒውዮርክ ሊበሩ እቅድ ያላቸው መሆኑን ደግሞ የደቡብ ኮሪያ የዜና አገልግሎት ዮንሃፕ ዘግቦ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ወደ ኒውዮርክ የሚጓዙትን የሰሜን ኮሪያውን ከፍተኛ ባለስልጣን በዚሁ ሳምንት ውስጥ እንደሚያነጋግሩ ዋይት ሀውስ አስታውቋል። ባለፈው ሳምንት ፕሬዚደንት ትራምፕ ለሰሜን ኮሪያው መሪ በላኩት ደብዳቤ በመግለጫው የገዘፈ ቁጣና ግልጽ ጠላትነት በማሳየቶ ለሰኔ 12 እንደ አውሮፓውያን አቆጣጠር ነው በተያዘው ጉባኤ የመቀመጣችን እቅድ ተሰርዟል ብለው እንደነበረ የሚዘነጋ አይደለም። ሆኖም የሁለቱ ሀገሮች ድርድር ቀጥሎ ባለፈው እሁድ ከጦር ነጻው የኮሪያ ቀጠና ላይ መነጋገራቸው ተወካዮቻቸው እንደተነጋገሩ ይታወሳል። ፕሬዚደንት ትራምፕ በዛሬ የትዊተር መግለጫቸው ከሰሜን ኮሪያ ጋር ለምናካሄደው ንግግር ያደራጀ ነው ግሩም የሆነ ቡድን በአሁኑ ወቅት ስለ ጉባኤው እየተነጋገረ ነው ብለዋል። የዋይት ሀውስ ጽህፈት ቤት ሹም ጆ ሃገን እና ሌሎችም የትራምፕ አስተዳደር አባላት የሁለቱ መሪዎች ጉባኤ እንድታስተናግድ ወደ ታሰበችው ወደ ሲንጋፖር ባለፈው እሁድ ተጉዘዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቻምናውን የምረጡኝ ዘመቻቸውንና የሩሲያን ግንኙነት እየመረመሩ ያሉት አቃቢያነ ሕግ በሚቀጥለው ወር በሚካሄዱት የምክር ቤቶችና የአካባቢ ሥልጣናት የአማካይ ዘመን ምርጫዎች ጣልቃ መግባታቸው የማይቀር ነው ሲሉ ተከራከሩ። ዳሩ ግን ሚስተር ትራምፕ የልዩ አቃቢ ሕጉ ሮበርት ሞለር መርማሪ ቡድን ለ435ቱ የሕዝብ ተወካዮች እንደራሴዎችና ከ100 የሕግ መወሰኛ ምክር ቤት መቀመጫዎች ውስጥ ለአንድ ሶስተኛው በሚደረገው ምርጫ እንዴት አድርጎ እጁን ያስገባል ብለው እንደሚያስቡ አላብራሩም። ሆኖም ከተጀመረ አንድ ዓመት የሞላው የሚስተር ሞለር ምርመራ መራጮች እርሳቸው የሚፈልጓቸውን እጩዎች ሊያሳጣና ሪፐብሊካን ፓርቲውን ሊጎዳ እንደሚችል ሚስተር ትራምፕ ባለፈው ሳምንት በቅሬታ ተናግረዋል። ሚስተር ትራምፕ በተከታታይ ባወጧቸው የትዊተር መግለጫዎቻቸው አዲሱ የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮ የሰጡትን ድምዳሜ ችላ ብለዋል። ፖምፔዮ በመግለጫቸው ሩሲያ በመጪው የአማካይ ዘመን ምርጫ እጇን ለመክተት ከመሞከር እንደማትቆጠብ የዩናይትድ ስቴትስ ባለሥልጣናት ይጠብቃሉ ማለታቸው አይዘነጋም። የዩናይትድ ስቴትስ የደህንነት ማህበረሰብ ባለፈው ፕሬዚደንታዊ ምርጫ ወቅት ሩሲያ ሚስተር ትራምፕ እንዲያሸንፉ ለመርዳት እጇን አስገብታለች ሲል መደምደሙም ይታወሳል። በበርካታ የዩናይትድ ስቴትስ ግዛቶች የምረጡኝ ዘመቻዎች በተጀመሩበት በአሁኑ ወቅት የሩሲያን ጣልቃ ገብነት ለመከላከል ብዙ ሥራ ይጠብቀናል ሲሉ የውጭ ጉዳይ ሚኒስትር ፖምፔዮ አሳስበዋል።
ዛሬ ማክሰኞ ፓሪስ ላይ የተሰባሰቡት የሊቢያ ተቀናቃኝ መሪዎችና ከ20 በላይ ሀገሮች ዲፕሎማቶች በጦርነት የዳሸቀችው ሀገር በዘንድሮ የአውሮፓውያን ዓመት መጨረሻ ላይ ምርጫዎች ማካሄድ እንዳለባት በመርሁ ተስማምተዋል። የፓሪሱ ጉባኤ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሊቢያ ሰላም እንዲሰፍን ለሁለተኛ ጊዜ ያደረጉት ጥረት መሆኑ ነው። በተባበሩት መንግስታት ድርጅት የሚደገፈው የትሪፖሊው መንግስት መሪ ፋየዝ አልሳራጅ የጦር ሰራዊታቸው ምስራቅ ሊቢያን የሚቆጣጠረው የ75 ዓመቱ ሀሊፍ ሀፍታርና መቀመጫውን ምስራቅ ሊቢያ ያደረገው ፓርላማ አፈ ጉባኤ በሀገሪቱ እንደ አውሮፓውያን አቆጣጠር ታህሳስ 10 ቀን ፕሬዝደንታዊና ምክር ቤታዊ ምርጫ መካሄድ እንዳለበት ማወጃቸውን የፈረንሳይ ባለስልጣናት ገልጸዋል። የፈረንሳይ ፕሬዝደንት ማክሮን ጉባኤው ከመጀመሩ አስቀድሞ ባደረጉት ንግግር ለራሳችን ጥቅምና ደህንነታችን ስንል ሊቢያ እንድትረጋጋ መስራት አለብን ማለታቸው ተጠቅሷል። አንዳንድ ተንታኞች ግን የፈረንሳዩን ፕሬዝደንት ትዕግስት በማጣታቸው እንጂ በጦርነት የዳሸቀችው ሀገር ሁኔታ ነጻና ፍትሐዊ ምርጫ ለማካሄድ አመቺ አይደለም በማለት ሲነቅፉ ተሰምተዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል የጦር አይሮፕላኖች ዛሬ በጋዛ ሰርጥ እስላማዊ ጂሃድ የሚባለውን አማጺ ቡድን ይዞታዎች ኢላማ ያደረገ ጥቃት አካሂደዋል። ጥቃቱ የተካሄደው ታጣቂዎች ከጋዛ ደቡባዊ እስራኤል ውስጥ ወዳሉ በርካታ አካባቢዎች ቢያንስ 25 መድፎች መተኮሳቸውን የእስራኤል የመከላከያ ኃይሎች ባስታወቁ በጥቂት ሰዓታት ውስጥ መሆኑ ታውቋል። ከጋዛ ከተተኮሱት መድፎች አብዛኞቹን የሚሳይል መከላከያችን ደርሶ እንዳከሸፈ፣ አንዳንዶቹ ደግሞ ባዶ ሜዳ ላይ ማረፋቸውን ነው ነው የእስራኤል መከላከያ ሚኒስቴር ያስታወቀው። በሰው ላይ ስለደረሰ ጉዳት የወጣ መረጃ የለም።
በመጨረሻም በምስራቋ የቤልጅየም ከተማ ሊዥ በዛሬው ዕለት የሁለት ፖሊሶችና የአንድ ሌላ ግለሰብ ሕይወት የጠፋበትን ጥቃት የፌዴራሉ መንግስት አቃቢያን ሕግ እየመረመሩ ናቸው። ፖሊሶች የሽብር ጥቃት ነው ብለው ጠርጥረዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 21 2010 ዓ.ም ምሽት ፕሮግራም ነው።
ፖሊስ የምንለው የሚያመጡት ቫይረሶች ቢ እና ሲ ቫይረሶች ናቸው። ሌሎቹ በአጭር የሚያበቁ ናቸው። ሄፓታይቲስ ቢ እና ዲ አብረው ሊኖሩ ይችላሉ። ቢ ደካማ ቫይረስ ነው፣ በራሱ ችግር ሊያስከትል አይችልም። ነገር ግን ሄፓታይቲስ ቢ ያላቸውን ሰዎች ሊያጠቃ ይችላል። በተጨማሪ እነዚህ ሁለት ቫይረሶች በአንድ ላይ ሲገኙ አደጋ ከፍታ ነው የሚሆነው።
የህመሙ አይነት በእንግሊዝኛው አጠራሩ ሄፓታይተስ ቢ በመባል የሚታወቀው የጉበት በሽታ አይነት ነው። የሰማችኋቸው ደግሞ ሙያዊ ማብራሪያውን የሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና ልዩ ሐኪም እንዲሁም የጨጓራና የጉበት ልዩ ሐኪም ናቸው። በርዕሱ ዙሪያ በተሰናዳ ቅንብር በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የመፈታታቸው ነገር የዘገየው ማረሚያ ቤቱ ሰነድ አልደረሰኝም በማለቱ እንደነበር አቶ አንዳርጋቸው ጽጌ ለአሜሪካ ድምፅ ገልጸዋል። የተመሠረተባቸው የሽብር ክስ በሌሉበት ከታየ በኋላ የሞት ፍርድ ተላልፎባቸው የነበሩት አቶ አንዳርጋቸው ጽጌ ዛሬ ከቃሊቲ ወህኒ ተለቀው አባታቸው ቤት ሲደርሱ በአካባቢው ተሰብስቦ ሲጠባበቅ የነበረ ብዙ ቁጥር ያለው ደጋፊያቸው በከፍተኛ ደስታና ሆታ በመቀበሉ ቢደሰቱም ሌሎች ብዙ ያልተፈቱ መኖራቸው ግን እንደሚያሳዝናቸው ገልጸዋል። ከአቶ አንዳርጋቸው ጋር ሌሎችም ከአምስት መቶ በላይ እስረኞች በምህረትና ክሳቸው እየተቋረጠ ተለቀዋል። መለስካቸውም ዝርዝር ይዟል።
አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ሕዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮህ ሲጀምሩ ሕዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ርችትም ይተኮስ ነበረ። ሕዝቡ ጨርሶ ስሜትን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከርቆ አየኋቸው። በብዙ ትግልና ትርምስ አገኘኋቸው።
እንኳን ደስ አለ አቶ አንዳርጋቸው።
እንኳን አብሮ ደስ አለን።
ምን ተሰማህ ዛሬ?
ይህ በጣም የሚያስገርም ነገር ነው የጠበቀኝ እዚህ የህዝቡ ሁኔታ እና እኔ ፈጽም አልጠበቅኩም ነበር እንዲህ አይነት ነገር። ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር። ይህ ሁሉ ሰው መኪና መግባትም እንደማይችል በእግር መሄድ እንደማልችል አድርጎ እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ፣ እንዲህ አይነት ነገር ፈጽሞ አልጠበቅኩም ነበር።
ትላንትና ስንጠብቀ ነበረ። ለምን ይቀርባል?
አቃቤ ሕጉ ይቅርታ አድርገናል አለ እንጂ ለማረሚያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ፣ ዛሬ ልከው ዛሬ አስፈርሞ ልከውኛል።
የአቶ አንዳርጋቸው አባት አቶ ጽጌ ሀብተ ማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠየቂያቸው ነበረ።
ምን ወሰን የሌለው ደስታ።
ሰሞኑን ሲጠብቁ ነበረ? በጣም
ጠብቅ ነበረ። አይወስደኝም ነበረ።
እንቅልፍ አይወስደኝም ነበረ። ከመቼ ጀምሮ ነው እንደዚህ ያጋጥሞት እንቅልፍ እንደው እምቢ አለዎት?
አይ ቅርብ ጊዜ ነው፣ ቅርብ ጊዜ ነው። ወደ ኋላ ላይ ነው
እንኳን ደስ ያለው ተወልደው።
ባለቤታቸው ወይዘሮ ታደለች ደግሞ እንዲህ ይላሉ።
ለአባቱ ማስረከቤ በጣም ደስ ብሎኛል። ኃላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ሆኛለሁ። እነሱም ብዙ ማላንገላቱንም እግዚአብሔር ይስጣቸው።
ያቶ አንዳርጋቸው ጽጌት ወይዘሮ አይኔ ጽጌንም ምን ተሰማውት ብያቸው ነበር።
ምንም አይሰማኝ ነገር አለ ይሄ ነው ብዬ ምልህ ነገር የለኝም። ተወኝ ሚክስድ ነው ፊሊንጌ። አዎ ይሄ ነው ብዬ ምልህ ነገር የለም። እኔ አላየሁትም ለ13 አመት አላየሁትም። ስፔሻሊ ደግሞ ባለፈው አመት 4 አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝም።
ተከልክለሽ ነበር?
ተከልክዬ ነው። አዎ ተከልክዬ።
ለምን ተከለከሉሽ?
ለምን ተከለከሉኝ? እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የ90 አመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም። መቼም ሁሉም አባት አላቸው እና ይሄንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ በየሳምንቱ ከወይዘሮ ታደለች ጋራ ይዘው ያንን እቃ በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት እና ይሄንን አገር ይፍረደው። እኔ ምንም የምለው ነገር የለኝም።
አቶ አንዳርጋቸው ብቻ ሳይሆኑ በዛሬው ዕለት ከ500 የማያንሱ ሰዎች መፈታታቸው ታውቋል። አቶ አንዳርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ሕዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያህልም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። የጠቅላይ አቃቤ ሕግን ቃል አቀባይ በስልክ ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
የዚህ መረጃ መነሻ ባለፈው ቅዳሜ የፌዴራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን ከነዚህም ውስጥ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ዝርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ሕግ አመልክቷል። የጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ አለም ነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ክሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትዕዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከ ዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የእኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል የጠቅላይ አቃቤ ሕጉ ቃል አቀባይ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። የኢትዮጵያ መንግስት በግንቦት ሰባት ሊቀመንበር በኢሳት ቴሌቪዥን በኦሮሞ ሚዲያ ኔትወርክና በስራ አስኪያጁ ላይ መስርቶት የነበረውን ክስ ማቋረጡን ተከትሎ ከየድርጅቶቹ ምላሽ ይዘናል። በቅድሚያ ከአርበኞች ግንቦት ሰባት ከፍተኛ አመራር አባልና የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀን እንስማ። ሄኖክ ሰማእግዜር ነው ያነጋገራቸው።
የወንድማችን የጓዳችን የአቶ አንዳርጋቸው ጽጌ መፈታት ለንቅናቄያችን አባላት፣ ደጋፊዎች፣ እንዲሁም በአጠቃላይ ለፍትህና ለነጻነት ሲታገል መስዋዕት ሲሆን ለነበረው የኢትዮጵያ ሕዝብ ሁሉ ከፍተኛ ደስታ እና ተስፋንም የፈነጠቀ ነው ብለን እናምናለን። ይሄ ትልቅ ጅምር ነው። የእሱ መፈታት ከፍተኛ መነቃቃትን ፈጥሮልናል ለሁላችንም። ዛሬ ነው እንግዲህ መፈታቱንና ቤቱ መግባቱን ያረጋገጥ ነው።
ከዚህም በተጨማሪ የኢትዮጵያ ጠቅላይ አቃቤ ሕግ በፓርቲያችሁ መሪ በዶክተር ብርሃኑ ነጋ እንደዚሁም ደግሞ በኢሳት ቴሌቪዥን ሌሎችም የቴሌቪዥን ጣቢያዎችና መሪዎችን ጨምሮ በፍርድ ቤት የቀረቡ ክሶችን እንደሰረዘ አስታውቋል። ይህንንስ በተመለከተ ፓርቲያችሁ ያለው ምላሽ ምንድን ነው?
አሁንም ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ በአጠቃላይ የጸረ ሽብር ሕግና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን። ይሄ ጥሩ ጅምር ነው።
ጥሩ ጅምር ነው ከማለት ባለፈ ተጨባጭ የፖለቲካ ውይይት እንደሚታወቀው ፓርቲያችሁ በሰላማዊ ድርድር የማይሆን ከሆነ በኤርትራም እንደዚሁ ጦር አሰማርታችሁ በማሰልጠን ትጥቅ ትግል ድረስ ለመሄድ ርዕዮት ያለው ፓርቲ ስለሆነ ይህን እንደው በተጨባጭ የፖለቲካ ለውጥ ምን ያመጣል ብላችሁ ታስባላችሁ? ጥሩ ጅምር ነው ከማለት ባለፈ
እንግዲህ እንደሚታወቀው ኢትዮጵያ ውስጥ 27 ዓመት ሰፍኖ የነበረው የአመቃ ያፈና እና አምባገነን አገዛዝ ነው። ይህንን ለመለወጥ በአዲሱ ጠቅላይ ሚኒስትርና ያደጉስ ባሉ የለውጥ ኃይሎች በእውነቱ ከፍተኛ ፍላጎትና ቁርጠኝነት ካለ እና ተጨባጭ እርምጃዎች እንዳሁኑ ከተወሰዱ እንዳልኩት ብዙ በርካታ አፋኝ ሕጎች አሉ። መዋቅራዊ ለውጦች መደረግ ያለባቸው አለ። ከሁሉም የፖለቲካ ኃይሎች ከእኛ ጋር ብቻ ሳይሆን ይሄ የኢትዮጵያ ጥያቄ ስለሆነ ከሁሉም የፖለቲካ ኃይሎች ጋር ለመደራደር ብሔራዊ ለማድረግ ፍላጎት ካለ በእኛ በኩል ፈቃደኛ እንደሆንን በመግለጫም በይፋም አስተዋውቀናል። በቅርብ ጊዜያት
የቀረበላችሁ የውይይት ጥሪ አለ? የተለያዩ ከዚህ ቀደም የትጥቅ ትግል የሚያካሂዱ ኃይሎች ወደ አዲስ አበባ ሲገቡ ተመልክተናል እና ይህንን በተመለከተ ከእናንተ ፓርቲ ጋር በተጨባጭ የደረሰ እንወያይ ወይ ውይይት እንጀምር ጥሪ አለ?
እኛ በሶስተኛ ወገኖች በየጊዜው ለመወያየት ይፈልጋሉ ከመንግስት ጋር የሚል ልዩ ልዩ ጥቆማዎች እናገኛለን። በተረፈ በግልጽ በቀጥታ ለእኛ የደረሰ ጥሪ የለም።
ከዚህ በተጨማሪ እንግዲህ አቶ ናምን፣ በእናንተ በኩል ግን እንደ ቅድመ ሁኔታ ወደ አዲስ አበባ ለመመለስም ሆነ ውይይትም ይዞ በውጭም ሆኖ የፖለቲካ ኃይል ሆኖ በኢትዮጵያ የዴሞክራሲ ስርዓት ግንባታ ላይ ለመታገል ምንድናቸው መስፈርቶቻችሁ? ኢትዮጵያ ውስጥ ምን ለውጥ ይምጣ?
በእኛ በተደጋጋሚ ይፋ እንዳደረግነው በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ኢትዮጵያን ለሀቀኛ ትክክለኛ ፋንክሽናል የሆነ የሚሰራ ዴሞክራሲያዊ ስርዓት ለማሸጋገር ከተፈለገ ተጨባጭ እርምጃዎች መወሰድ አለባቸው። ከነኝም ውስጥ እንግዲህ በቀዳሚነት አሁን እንደተደረገው ሁሉንም የፖለቲካ እስረኞች አቶ አንዳርጋቸው ጽጌን ጨምሮ በየክልሉ በየቦታው የሚገኙ በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን መፍታት አንዱ ነው። ይሄንን በህዝብ ላይ የተጫነ አስቸኳይ ጊዜ አዋጅ ማንሳት ሌላው ነው። ከምርጫ 97 በኋላ የፖለቲካ ምህዳሩን ለማጥበብ መሰረታዊ በዚህ በራሱ በህገ መንግስቱ የሰፈሩትን ቤዚክ ወይም መሰረታዊ የሰብአዊና የፖለቲካ መብቶች ያፈነ የጸረ ሽብር፣ የመያዶች፣ የነጻውን ፕሬስ ያፈኑ ህጎች መሰረዝ እንዲሁም ደግሞ አጠቃላይ የኢትዮጵያ ችግር ከዚህ ካለው ስርዓት ካለው ኢህአደግና ካለው መንግስት በላይ ስለሆነ ውስብስብ ስለሆኑ ፖለቲካ ኢኮኖሚ ችግሮች ሀገሪቱ በሁሉም ባለድርሻዎች፣ በሁሉም የፖለቲካ ኃይሎች፣ በሁሉም ሲቪክ ኃይሎች ብሔራዊ ጉባኤ የሚያስፈልገውና በዚህ ላይ በጥልቀት ተወያይቶ የሀገሪቱን ፖለቲካዊ ችግሮች ለመፍታት የሚያስችል አቅጣጫ የሚያስፈልገው ነው። በዚህ መልኩ ነው መደረግ ያለበት። ይሄ የተናጠል ድርድር ብቻ ሳይሆን አጠቃላይ ሁሉን አቀፍ የሆነ የሁሉም ባለድርሻዎች የሚያደርጉት ብሔራዊ ውይይትና መግባባት ወደምንፈልገው አቀኛ ዴሞክራሲያዊ ስርዓት ሊያሸጋገር የሚችለው እንግዲህ ያው እንደሚታወቀው በዚህ አገዛዝ ሁሉም ተቋማት የታፈኑበትና ሁሉም ተቋማት ለአንድ ፓርቲ፣ ለአንድ የፖለቲካ ቡድን ስልጣን መጠበቂያ የሆነበት ይሄ የደህንነቱም፣ የሰራዊቱም፣ የፍትህ ተቋማት፣ የነጻ የምርጫ ቦርድ እና በርካታ የሀገሪቱ ተቋማት የአንድን የፖለቲካ ቡድን የበላይነት የኢህአደግን የበላይነት የህወሓትን የበላይነት ያሰፈኑ ስለሆኑ እነኚህ ሁሉ መዋቅራዊ ለውጦች የሚያስፈልጋቸው ናቸው። በዚህ ከዚህ ጋር በተገናኘ የሚደረጉ ተጨባጭ እርምጃዎች እየገመገምን እንሄዳለን ማለት ነው። እነኚህ ናቸው ወደ ሀቀኛ ዴሞክራሲያዊ ስርዓት እነኚህ ሲስተካከሉ የሚያሸጋግሩ። ይሄን ሁሉ ለማድረግ ግን ብሔራዊ ውይይት ያስፈልጋል። ሁሉም ባለድርሻዎች በሀገሪቱ ችግሮች ዙሪያ መወያየት አለባቸው፣ መዋቅራዊ ለውጦች መኖር አለባቸው፣ የተለያዩ እርምጃዎች መውሰድ አለባቸው። ይህን እንግዲህ ብሔራዊ ውይይቱ ላይ እነኝም በሰፊው ተወያይቶ ለሀገሪቱ የሚበጀው መፍትሄ ለማስቀመጥ ይቻላል ብለን እናምናለን።
በጣም ነው የማመሰግነው አቶ ነአምን ዘለቀ፣ የአርበኞች ግንቦት ሰባት ከፍተኛ አመራርና እንደዚሁም የፖለቲካ ጉዳዮች ምክትል ኃላፊ ናቸው። ለሰጡኝ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ ሄኖክ፣ እንዲሁም ቮይስ ኦፍ አሜሪካ።
ክሶቻቸው መቋረጡ ዛሬ ከተገለጸላቸው አንዱ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ የሚከተለውን ብሏል።
እንግዲህ የኢትዮጵያ መንግስት ከዚህ በፊት በትግሉ ጊዜ የህዝባችንን ድምፅ ለማፈን እና እየደረሰ ያለውን ጭቆናና ሰቆቃ እንዳይወጣ ስለፈለገ ኦኤምኤንንም እኔንም ለማፈን በተለይ ደግሞ አገር ቤት ውስጥ ያሉ ዘጋቢዎቻችንና አድማጮቻችንን ለማስፈራራት በማሰብ በሽብር ከሶን ነበረ። የዚህ ክስ አላማ የህዝቡን ድምፅ ማፈን እኛንም አስበርግጎ ከስራ ውጪ ማድረግ ነበረ። ያ ስላልተሳካና በኃይል መሄድ ስላልቻለ የህዝቡ ትግል ጠንክሮ በመሄዱ የቄሮ ጉልበት እየጠረከረ በመሄዱ ስርዓቱ በጉልበት ከመሄድ ይልቅ ወደ ሰላም እና ወደ ጠረጴዛ ዙሪያ ለመምጣት የተገደደበት ሁኔታ ነው ያለው። በዚህም ጋር ተያይዘው ብዙ እስረኞች የተፈቱበት ሂደት አለ። አሁንም በሀሰት የተከሰስነውን እኔንም ሌሎችንም ግለሰቦች እንዲሁም ተቋማትን ክሱ እንዲቋረጥ ለማድረግ የተቻለበት ሁኔታ ነው ያለው። ስለዚህ የህዝባችን ትልቅ ውድል ነው። በመንግስትም ውስጥ ደግሞ ከጉልበት ይልቅ መወያየት፣ ከቡጢ ይልቅ ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው።
እንደ መገናኛ ብዙሀን መሪነትስ ይሄ ለመገናኛ ብዙሀን ነጻነት የተለየ ሀሳብን በማስተናገድ ምን ሚና ይኖረዋል? የሚለውጠው ነገር አለ ወይ ብለህ ታስባለህ?
ጥሩ ጅምር ነው፣ ግን በቂ አይደለም። ኢትዮጵያ ውስጥ የመገናኛ ብዙሀን በነጻነት እንዳይሰሩ የሚያደርጉ ህግጋቶችና አካሄዶች መወገድ አለባቸው። አሁን ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። የጸረ ሽብር ህጉ መነሳት መቻል አለበት። የፕረስ ህጉ መቀየርና ለነጻ ፕረስ በሚያመች መተካት አለበት። የሲቪል ሶሳይቲ ህጉ መነሳት አለበት እና እነዚህ ለነጻ ሚዲያ ለነጻ የፖለቲካና ማህበራዊ እንቅስቃሴ እንቅፋት የሆኑ ጋሬጣ የሆኑና ለአምባገነናዊ አካሄድ ድጋፍ ሲሰጡ የነበሩ ህጎችና አሰራሮች መነሳት አለባቸው። እነዚህ ስራዎች ከተነሱ ህግጋቶች ከተነሱ ነጻና ገለልተኛ የሆነ ሚዲያ ማቋቋምና መስራት ይቻላል። ለሀገሪቷ ደግሞ በጣም አስፈላጊ ነው ብዬ ነው የማስበው። ግን አሁን ባለንበት ደረጃ ጅምሩ ጥሩ ቢሆንም ለኦኤምኤንም ሆነ ለሌሎ ሚዲያዎች ሀገር ቤት ውስጥ ገብቶ ለመስራት የሚያስችል ነው ብዬ ላየው።
በጣም ነው የማመሰግነው ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ፣ ለሰጠህ ማብራሪያ አመሰግናለሁ።
ኤኖክ፣ እኔም አንተና ቪኦኤንም የጊዜው ለምሰጡኝ እድል ከልብ አመሰግናለሁ።
ወደሚቀጥለው ዘገባ ስንሻገር መንግስት በፖለቲካ ምክንያት የታሰሩ ዜጎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንጂ ተራ በተራ አይደለም ሲሉ ዶክተር መረራ ጉዲና ተናገሩ። የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ መፈታትም በገዢው ፓርቲና በመንግስት ዘንድ መሰረታዊ የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም። እስክንድር ፍሬው ተከታዩን ዘገባ ልኳል።
በኢትዮጵያ የፖለቲካ መሪዎችንና ሌሎች ታሳሪዎችን የመፍታቱ ሂደት ወደ ሌላ ምዕራፍ ተሸጋግሯል። እነሆ ዛሬ ከሰዓት የግንቦት ሰባት ከፍተኛ አመራር አባላት አንዳርጋቸው ጽጌ ከቃሊቲ ማረሚያ ቤት ተፈተዋል። የዚሁ ፓርቲ ሊቀመንበር ዶክተር ብርሃኑ ነጋ የክስ መዝገብም እንዲቋረጥ ተደርጓል። እነዚህን የግንቦት ሰባት አመራሮች ጉዳይ ለየት የሚያደርገው ከዚህ በፊት የሞት ፍርድ የተፈረደባቸው መሆኑ ብቻ አይደለም። ግንቦት ሰባት ከኦነግና ከኦብነግ ጋር አንድ ላይ በኢትዮጵያ መንግስት በሽብርተኝነት ተፈርጆ የቆየ ድርጅት ነው። እንኳን አመራሮቹ ግንኙነት አላችሁ የተባሉ በርካቶች በዚህ ድርጅት ስም መታሰራቸው የአደባባይ ሚስጥር ነው። ግንቦት ሰባት የፖለቲካ ድርጅት ስም መሆኑን አናውቅም ያሉ አርሶ አደሮች ሳይቀሩ ግንኙነት አላችሁ ተብለው መታሰራቸውን ሲገልጹ ቆይተዋል። ከነዚህ መካከል ከጎንደር የተያዙትና በቅርቡ የተፈቱትን መሪ ጌታ ወርቁ ፈረደ ሞላን የመሳሰሉት ይገኙባቸዋል።
2007 ሚያዝያ 6 ነው የተያዝኩት። ያው መጣው ማዕከላዊ ሲያስገቡ ደግሞ 2007 ግንቦት 13 እንደታሰርኩ ምህል ማልቀምስ ገባው ወደ ስቀፍ እንደ ጨራ ስጋ ተሰቀልኩ፣ ተንጠለጠልኩ። ነፍጠኛ ይድረስ ልየተዋኩ ስደበደብ ከረምኩ። ከቆሰል ሻቢያ ካቆሰለ በላይ ደግሞ ራስ ወያኔ ለዚህ ቆሰል አድርሶኛል።
እርሶ በምን ጉዳይ በሽብር ማለት ከውጭ ካሉ ኢትዮጵያውያን ድርጅቶች ጋር ግንኙነት አለው ተብለው ነው የተፈረደበት የታሰሩት የተፈረደበት?
እንግዲህ እንደሚታወቀው ያደግ ወያኔ የሚጠቀምበት መጠቀሚያ ነገሮች አሉ። በኦሮሚያ ከመጣን ኦነግናል፣ በአማራ ደግሞ አባት አርበኛ ግንቦት ሰባት ይላል። እኛ የከስም በግንቦት ሰባት ነው።
እሱ ግንኙነት አልነበረውም።
ከእዛ ጋራ መኖሩን ይብዛ አይብዛ መጠናከር አይጠናከር አናውቀውም። በዛን ሰዓት
አታውቁም። ስለዚህ ስለሚባሉ ድርጅቶችም አታውቁም።
እንዲሁ ግንቦት ሰባት እዚህ ገባን በኋላ ማዕከላዊ ሲያባዙት እንጂ እኔ ግንቦት ሰባት ይባል ቀን እንጂ የሰው ግንቦት ሰባት አላውቅም ብዬ ምርመራ ተናግሬያለሁ።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በቅርቡ ታስረው የነበረውም የግንቦት ሰባት ሊቀመንበር የተገኙበትን የብራስልስ የአውሮፓ ህብረት ስብሰባ ተካፍለው ሲመለሱ ነው። ዛሬ ግን መንግስት እንኳን ግንኙነት አላቸው በሚል የተጠረጠሩትን ራሳቸውን አመራሮቹንም እየፈታ ነው። ዶክተር መረራ ይህ በመንግስት በኩል የፖለቲካ አካሄድ ለውጥ መኖሩን ስለማሳየቱ እርግጠኛ አይደሉም።
የኔ ግምገማ ኢህአዴግ ያብድሮ በለመደበት መንገድ መግዛት እንደማይችል ከውስጥም ከውጭም ያሉት ግፊቶች ያሳያሉ። ስለዚህ ይህንን ክፉ ቀን ምን አድርጌ የኢትዮጵያ ህዝቦችንም ጥያቄዎች ተቃዋሚዎችንም ምናልባትም በአንዳንድ አቶ አንዳርጋቸው ደግሞ የፈረንጁንም ይጨምራል የእንግሊዝ ዜጋ ስለሆኑ አንዳንድ ነገሮችን እየመዘኑ የሚፈቱ ይመስሉኛል። እኛ በአጠቃላይ ስንጠይቅ የነበረው ያው ፖለቲካ እስረኛ እንዲፈታ ነው። የፖለቲካ እስረኞች በተወሰነ ደረጃ አሁንም ተጨማሪ የሚታሰሩ አሉ። በተለይ ኦሮሚያ ብዛት ያላቸውን የማውቃቸው ያልተፈቱ አሉ። በተለይ እጅግ በጣም እስካሁን ድረስ ልቤን የሚነካው ሁለት እግር የሌለው ከፋለው ተፈራ የሚባል በኦነግ የታሰረ ከ12 ዓመት ያላነሰ ጊዜ ታስሯል።
ኦነግ ተጠርጥሮ በኦነግ አባልነት ተጠርጥሮ የታሰሩ
እንደዛ ነው ያሉኝ። ተጠርጥሮ የታሰረ ሰው አሁንም ቢሆን ከ12 ዓመት ሁሉ ነው የታሰረው። ይህ ሰው ራሱን መርዳት የሚችልበት ሁኔታ ላይ አይደለም። እንዳልኩ ሁለት እግር የለውም። ስታመም ሰዎች በአልጋ ተሸክሞ ነው የሚሄዱት። አይቻለሁ እኔም ባይኔ። ስለዚህ እንዳውም ደግሞ የሆሮ ጉድሩ ለማ መገርሳ ተወልዶ ያደገበት አካባቢ ነው ይሄ ልጅ። ሲፈቱም እያዩ የሚፈቱ ይመስላሉ። ምናልባት የውስጥ ግፊት፣ የውጭ ግፊት፣ ማን ይጎዳል፣ ማን ይጠቅማል፣ ምን ይገኛል የሚለው እና እኔ ኢህአዴግ ይህንን ከሚያደርግ እኔ አሁንም ቢሆን አዲሱ ጠቅላይ ሚኒስትርም የሚመክረው ምናልባት ቪኦኤም ይህን ካስተላለፈ የእስረኞቹ ጉዳይ በተለይ የፖለቲካ እስረኞች ጉዳይ አጠቃላይ ምህረት ቢያደርጉ ይሻላቸዋል። ቅንጭብ ምንድን ነው ፈረንጆች ቱ ሊትል ቱ ሌት የሚሉት አለ። ዛሬ አንድ ሶስት ሰዎችን ወይም መቶ ሰዎችን ወይም ምናምኖችን ፈቶ እንደገና ሁኔታውን የማየትም ሊሆን ይችላል። በተለያዩ ግፊቶችም ደግሞ ሰውን የመፍታት ሊሆን ይችላል። ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም ለኢህአዴግም። ለምሳሌ አዲሱ ጠቅላይ ሚኒስትር ሱዳን፣ ሳውዲ አረቢያ የት ሄዶ እስረኛን የሚያስፈታ ከሆነ በኢትዮጵያ መንግስት እጅ ያሉትን የፖለቲካ እስረኞች እንዴት በሙሉ መፍታት አቃተው? ችግር አለ ማለት ነው። ወይ ከራሱ ኃይል ውጪ እስረኞች እንዳይፈቱ የሚፈልግ አለ፣ ወይ ደግሞ በተለይ እንደ ኦሮሞ እስረኞቹ አይነት ነገር ተለይቶ እንዲቀሩ የሚገፋ ኃይል አለ። ግራ ይገባሃል ማለት ነው። እና ጽድቁ ጥሩ ነው፣ ግን ጽድቁ ሁሉንም ቢያጠቃልል ለብሔራዊ መግባባቱም ለብሔራዊ እርቁም እኔ የተሻለ ይሆናል የሚል ግምት አለኝ። እና ስለዚህ እንግዲህ የተደባላለቀ ነገር ለማለት ነው። የአንዳርጋቸው መፈታት ጥሩ ነው፣ ፈረንጁ ዓለምም የሚጠብቀው ነው። ምናልባትም ወደ ብሔራዊ እርቅ አንድ እርምጃ ወደፊትም ብሎ የሚያስቡ በተለይ የግንቦት ሰባት ደጋፊዎች ሊኖሩ ይችላሉ። ነገር ግን እርግጠኛ ነኝ የግንቦት ሰባት አባሎች አሁንም እስር ቤት አወቁም አላወቁም በዛ ስሜት አስሩ የሚጠፉ አይመስለኝም። ባለኝ መረጃ አሁንም ምስል ላይ ያሉ ይተዋሉ። ስለዚህ የተጨበጠ ምናልባት ለሁላችንም ተስፋ የሚሰጥ በእጅ የተጨበጠ የሚዳሰስ ወደዛ እየሄዱ አይደለም። ዳርዳሩን እስረኞችን መፍታት ጭምር ነው። እስረኞች እንግዲህ ሁላችንም እንደምንገነዘበው ወንጀል ሰርተን አይደለም የታሰር ነው፣ ወይም ሽንኩርት ሰርቀን አይደለም የታሰር ነው። የመብት ጥያቄ በማንሳታችን የመብት ጥያቄ በማግፋታችን እነሱም ዛሬ ተሀድሶ ብሎ የሚመጻደቁበትም አዲሱ ጠያቂ ትውልድ እንዲፈጠር በማድረጋችን ነው። እንዳውም ትናንት ማን ነው
ፕሬዚዳንቱ ዶክተር ሙላቱ ተሾመ
የገረመኝ መጽሐፌን አንብቦ ይሁን አላነበበ ይሁን የ2007 ምርጫ ላይ ምርጫውን ኢህአዴግ ቢሰርቀንም አምባገነን የፖለቲካ ስርዓትን ለመሸከም ትከሻ የሌለው አዲስ ትውልድ ፈጥረናል ብዬ ጽፋለሁ መጽሐፌ ላይ። ትናንትና ይህንን የሚመስል ነገር ነበረ።
የግንቦት ድል በዓል ውጤት የሆነው ፌዴራላዊ ዲሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካስገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ ድህነትን ወይም አንዳች የመብት ረገጣን አሊያም ኢፍትሐዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው።
ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ከዶክተር መረራ ጉዲና ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በነገው ዕለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና ሌሎችም ዘጋቢዎቻችንን ሁሉ እናመሰግናለን። ከዚህ ከስቱዲዮ ላቀረቡልን ዘገባዎች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ የትንታኔው መጽሔት ይቀጥላል።
በደቡብ ክልል በሲዳማና በኦሮሚያ ምዕራብ አርሲ ዞኖች አዋሳኝ አካባቢ ላይ ከደረሰ የመሬት መንሸራተት የተረፉ ሰዎች ሌላ አደጋ እንዳይደርስባቸው አስፈላጊው እርዳታ ሊደረግላቸው ይገባል ሲል በውጭ የሚገኘው የሲዳማ ብሔራዊ ዲሞክራቲክ ንቅናቄ ጥሪ አሰማ። የአካባቢው ተወላጅ የሆኑና የሲዳማ ዜና መረብ የሚል ዌብሳይት ከፍተው የሚንቀሳቀሱ ወጣቶች በበኩላቸው አካባቢው የተዘነጋ መሆኑን ጠቅሰው የአካባቢው አስተዳደር ለማህበረሰቡ ትኩረት ሊሰጠው ይገባል ብለዋል። በትናንትናው ምሽት በአደጋው 32 ሰዎች መሞታቸውን መዘገባችን የሚታወስ ነው። ጽዮን ግርማ ነች ዘገባውን ያዘጋጀችው።
በሲዳማና ምዕራብ አርሲ ዞኖች አዋሳኝ በጭሬ ወረዳ ሀሊላ መሎ ቀበሌ ገበሬ ማህበር በሚገኙ ሀሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች በደረሰ የመሬት መንሸራተት 16 ሴቶችና 8 ወንዶች በድምሩ 23 ሰዎች ህይወታቸው ማለፉን በትላንትናው ምሽት መዘገባችን ይታወሳል። በተጨማሪም በጋሞ ጎፋ ዞን ዳራ ማሎ ወረዳ በጮዬ በተባለ አካባቢ በከፍተኛ ዝናብ ምክንያት 9 ሰዎች መሞታቸውና 17 ሰዎች መጎዳታቸውንም መዘገባችን ይታወሳል። እዚህ ዩናይትድ ስቴትስ ውስጥ የሚገኙ የአካባቢው ነዋሪዎች አካባቢው የተዘነጋ በመሆኑ እንዲህ አይነት የተፈጥሮ አደጋ ሲመጣ በቀላሉ የሰዎችን ህይወት ይቀጥፋል ይላሉ። በሐዋሳ ዩኒቨርሲቲ የሲቪክና የፍልስፍና መምህር የነበረውና አሁን የሲዳማ የዜና መረብ በሚል በማህበራዊ ሚዲያ ላይ አካባቢውን ሁኔታ የሚከታተለው አቶ ያሬድ ስጢፋኖስ እንዲሁም የሲዳማ ብሔራዊ ዴሞክራቲክ ንቅናቄ መስራችና ሊቀመንበር አቶ በቀለ ዋዩን አነጋግሬያቸው ነበር። መጀመሪያ አቶ ያሬድ ስጢፋኖስ አካባቢውን በተመለከተ ከሚያብራሩበት ይጀምራል።
አካባቢው እንግዲህ ጭሬ ወረዳ ላይ ነው ያለው። ከልማት በጣም የራቀ ነው። ከሁሉም በላይ ግን አጠቃላይ ሲዳማ ዞን ከፍተኛ የሆነ የመሬት ጥበት ያለበት አካባቢ ነው። እስከ 700 ሰው በአንድ ኪሎ ሜትር ስኩዌር አካባቢ የሚኖርበት ስለሆነ ሰው ደኑን እየመነጠረ በየተራራው በየገደላማው አካባቢ ነው የሚኖረው እና ይሄ የመሬት ጥበት ገፍቷቸው ወደ ተራራ አካባቢና መኖር የማይቻልበት አካባቢ በሚኖሩበት ሁኔታ ነው ይሄ አደጋ እየተፈጠረው እና ይሄ አደጋ ማስቀረት የሚቻል ነው ብዬ ነው ማምነው እኔ ፐርሰናል። ምክንያቱም አካባቢው የወረዳው መንግስት ህብረተሰቡን በማስተማርና አደጋ ሊያደርሱ ከሚችሉ ቦታዎች በማራቅ እንዲሁም ደግሞ ልማትን እና መንገድን በማስተካከል የተሻለ አደጋን ማስቀረት የሚቻልበትን ዘዴዎች መፍጠር የሚቻልበት ሁኔታ ነበር ብዬ ነው ማምነው።
አቶ በቀለ እንግዲህ አቶ ያሬድ አደጋው ከመሬት ጥበት ጋር በተያያዘ የመጣ ነው እያሉ ነው እና በእርሶ በኩል እንዲህ ያለ አደጋ እንግዲህ የተፈጥሮ ነው። የተፈጥሮ አደጋ ደግሞ በተለያዩ ቦታዎችና አካባቢዎች ይደርሳል። የሲዳማውን አሁን የደረሰውን አደጋ ለየት የሚያደርገው ነገር አለ ይላሉ?
አደጋዎች ይደርሳሉ፣ ተፈጥሮ ሊደርሱ ይችላሉ። ነገር ግን ተፈጥሮን የሚያደርሰውን አደጋ መከላከልም ይቻላል፣ አደጋም እንዳይደርስም ማድረግ የሚቻልባቸው ሁኔታዎች አሉ። በተለይ ቦታው በጣም እንደ ዞን የተዘነጋና የፖለቲካ አመራሩ በጣም የደከመ ኃላፊነት የጎደለው መሆኑ ነው። ለዚህም ነው አንዳንድ አሁን ይህ አካባቢ በጣም እሱ እንዳለው በጣም ጥበት አለ። ያንን ጥበት መጠቀም አካባቢውን በጠበቀ መልኩ መጠቀም ይቻል ነበር። ነገር ግን በጣም የፖለቲካ አመራሩ በጣም የደከመ ከመሆኑ የተነሳ እነዚህን ችግሮች ካለመቅረፍ እነዚህ ችግሮች ለምሳሌ የአካባቢው ጥበቃ እነዚህ ደኖች ድሮ በጣም የታወቀ ነው። በተለይ ስዳማ አግሮፎሬስትሪ በጣም የታወቀ ነው። አሁን ሰዎች ደኑን የሚያራቁትበት መኖር መከልከል የሚገባቸው ቦታዎች፣ ህዝቡ መስፈር የማይገባቸው ቦታዎች የአመራሩ በትንሽ ብርና በሙስና እያሰፈረ እንትን የሚያደርግበት ሁኔታ ነው ያለው እና ያ በጣም ትልቅ ችግር ነው ነው። አሁን እኛ የምንለው እሱ ብቻ አይደለም፣ በተለያዩ ቦታዎች ካለው ከጥበቱም ከሁሉም ነገር ተነስቶ ብዙ ችግሮች ሊደርሱ እንደሚችሉ ከአሁን በዓለም ለሚደርሰው ችግር መንግስትም ሆነ ህዝቡ ትልቅ ዝግጅትና አካባቢውን በመጠበቅ ላይ ትልቅ ስራ መስራት እንዳለበት ነው።
እንግዲህ የአካባቢው ተወላጆች እንደሆናችሁ ገልጻችሁልኛል እና አሁን በዛ አካባቢ በተለይ በሲዳማ ዞን ወደ 23 ሰዎች ህይወታቸው ማለፉ ተገልጿል። ከዛም ደግሞ አደጋው ሌላ ተጨማሪ አደጋ ሊደርስ ይችላል በሚል የዛ አካባቢ የነበሩ ነዋሪዎች ወደ ሌላ ቦታ እንዲሄዱ ወይም በአንድ ቦታ ተሰባስበው እንዳሉ ተገልጿል እና በእናንተ በኩል እነዚህን መልሶ ለማቋቋም ያደረጋችሁት ድጋፍ እርዳታ አለ ወይ? ምንድን ነው ስም ያስፈልጋቸው? ያጣራችሁት ነገር አለ? አቶ ያሬድ፣
ከአሁን ድረስ በኦንላይን ላይ የጎፈንድሚ ክሬት አድርገን ህዝብን ለማንቀሳቀስ እያሰብን ያለ ነው።
ጎፈንድሚ በኢንተርኔት ገንዘብ መዋጮ የሚሰበሰብበት ማለት ነው
መንገድ? አዎ፣ በዛ መንገድ ለማድረግ ኦልሬዲ ኮሚቴ አዋቅረን እየተንቀሳቀስን ያለ ነው። ያህን በቅርብ እንጀምራለን። የበለጠ ግን እዛው አካባቢ ያሉ የመንግስት አካላት እና ሌሎችም ኤንጂዎች ቀርበው ጉዳዩን በአካል እኛ ውጭ ነው ያለ ነው፣ በገንዘብ ነው መሰብሰብ የምንችለው። ግን ቀርበው ቤተሰቦችን በማናገር እና በጉልበትም የተለያዩ ነገሮችን በመርዳት እዛ አካባቢ ያሉ ኤንጂዎችም የመንግስት አካላትም እንዲሄዱ ጥሪ እያደረግን እየደወልን እየተከታተል ነው ጉዳዩን ያለ ነው። በእኛ በኩል ግን የሪሶርስ የማንቀሳቀስ እና እዚህ ውጭ ያለውን ህብረተሰብ ለማሰባሰብ እና ለማንቀሳቀስ እየተንቀሳቀስን ያለው። ከሁሉም በላይ ግን ዘላቂ ሆነ አሁን ወደፊትም እንዲያነ ችግር ይደገማል የሚል ስጋት አለ። አሁን የቦና በንሳ፣ ጭሬ፣ አሮሬሳ የሚባሉ አካባቢዎች እስካሁን ድረስ ከስጋት የነጹ አይደለም። ጉዳዩ በዘላቂነት እንዲፈታ ዞኑና ክልሉ መስራት አለባቸው። በዘላቂነት መስራት እንዳለባቸው ነው ጥሪ እያቀረብን ያለ ነው። አሁን ግን የደረሰው ወደፊትም ሊመጣ የሚችል ነገር ስለሆነ ይሄንን ገንዘብ በማንቀሳቀስ ለመስራት እየሞከርን ያለ ነው።
አቶ በቀለ ዋዩስ፣ በእናንተ በኩል ያደረጋችሁት ነገር አለ ወይ?
ወላ ይሄ ያለን ሁላችንም ይሄን ነው እያደረግን ያለ ነው። መጀመሪያ እዛ አካባቢ ሰዎች መንግስት መደራሽ መሆን አለበት። መንግስትን ኃላፊነት ያለበትም ሁሉንም ማድረግ አለበት። ያለውን ሪሶርስ አሰባስቦ መርዳት አለበት። ደራሽነቱን መግለጽ መቻል አለበት እና ከትናንት ጀምሮ እስከ ዛሬ ድረስ አሁን እያደረግን ያለ ነው። እንዴት ምን እርምጃ እየተወሰደ እንዳለ በምን ደረጃ እንዳሉ ብዙ የሚገልጹ አካባቢውን በጣም ሪሞት ነው። እውነቱን ለመናገር አደጋ ጊዜ ሰራተኞች ይሂዱ መኪኖች ይሂዱ ቢባል እንኳ መንገዱ በጣም 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 ጭቃማ በመሆኑ በጣም ነው የሚያስቸግረው። ሰዎቹም የመንግስት ኃይሎችም ደርሷል ለምሉ ምናልባት እናንተም ብዙ ሙከራ አድርጋችሁ ነበር ይመስለኛል ትናንት። እነዚህ ነገሮች እኛም ልዩነታችንን ለቀን ለህዝቡ ደራሽ መሆን ስላለብን ለማግኘት ብዙ ጥረት አድርገናል። እስካሁን እያደረግንም ነው። ያንንም ሁላችንም በፖለቲካ በምንም ሳንለይ ለህዝቡ የሚደርሰው ነገር መስራት አለብን የሚል ነገር እንትን እያልናለ ነው። አዎ፣ ግን ዋናው ነገር በዘላቂነት መፍትሄ መፈለግና ትልቅ ስራ መስራት ከሁሉም ዘንድ የሚጠበቅ ነው። እሱን በሱ ላይ ነው ሞር ትኩረት የምንሰጠው።
አካባቢው የተዘነጋ ነው የምትሉት ከመንገድ ጋር ወይም ከዋና መንገድ ጋር የተያያዘ ችግርን ነው? እስቲ አቶ ያሬድ።
ሲዳማ ዞን በመንገድ ብቻ ሳይሆን በአጠቃላይ በልማት በከፍተኛ ሁኔታ እየተጎዳ አካባቢ ነው። አብዛኛው መንገዶች ይሄ በእጅ የሚሰሩ በእጅ የተሰሩ መንገዶች ሌበር ሮዶች ናቸው እንዳለ ያሉት እና ትንሽም እንደ አስፋልት ተሰራ የሚባለው ከበንሳ እስከ ሁላ ድረስ ያለ 61 ኪሎ ሜትር መንገድ አለ። እሱም እየተጎዳደሰ አሁን አልቋል። እንደገና ዋናው በከዋሳ ተነስቶ በሀገረ ማርያም ወደ ሙያሌ የሚሄደው ዋናው መንገድ ላይም ሲዳማ ዞን ላይ ተቦዳድሶ መንገዱ ለአምስት ዓመት ከሀዋሳ እስከ ይርጋለም ያለው መንገድ ተበላሽቶ ፈርሷል። በፊት የነበረው በ1971 እና 1972 ዓ.ም ደርግ ያሰራው መንገድ ፈርሶ ሌላ ሳይሰራ በአካባቢው የሚኖሩ ሰዎች እላቸው ላይ አቧራ እየቦነነ ሸሽተው ቤቶቻቸውን ሸሽተው ወደ ውስጥ ነው እየኖሩ ያሉት። ግብርና እንኳን ምርት ማምረት በማይችሉበት ሁኔታ ማለት ነው። እንደነዚህ አይነት ዋና መንገዶች ራሱ አዲስ ሊሰራ ይቅርና ያሉትም እየፈረሱ፣ በየወረዳዎች ያሉት መንገዶች የተስተካከሉ አይደሉም። ከመንገድ ብቻ ሳይሆን በአጠቃላይ በትምህርት ሽፋን፣ በኢንዱስትሪ፣ በመንገድ ያ ዞን በጣም የተጎዳ ዞን እንደሆነ ነው የማውቀው።
አቶ በቀለ ዋዩ ቦታውን በተመለከተ አካባቢውን በተመለከተ ያውቁታል? የቅርብ ጊዜ አይተውታል? አሁን እርስዎ የሚገኙት በውጭ ሀገር ነው እና ቦታውን እንደው ለልማት ተዘንግቷል ሲሉ እርስዎ ቦታውን ያውቁታል ወይ?
አዎ ይቻል። ከዛሬ 5 ዓመት በፊት ሄጃለሁ። በዛን ጊዜ በሚገርምሽ ሁኔታ ከአዋሳ ተነስቼ በሁለት ሰዓት የተነሳሁት ጭሪ የሚባለው ቦታ ያ አሁን ወረዳው ያለበት እንትኑ አሁን አደጋ ከተፈጠረበት ፋብል 5 ኪሎ ሜትር አካባቢ ነው የሚሆነው። እዛ ለመድረስ የፈጀብኝ ጊዜ ቀኑን ሙሉ ነው። እንደውም ስንመጣ በባሌ በኩል ዞሬን ነው መጣ ነው እና ይሄ በጣም የሚያሳዝንሽ ነው። ያ የሆነው ስንሄድ መኪና በየቦታው ጭቃ እያስገፋን በዚሁ ነው ደረስ ነው እና ያ መንገድ ዛሬም እንዳልተስተካከለ ምንም ለውጥ እንዳልተደረገበት በጣም እዛው እንዳለ ነው የሚገልጸው።
ሁለታችሁንም በጣም አመሰግናለሁ። አቶ ያሬድ እስጢፋኖስ እና እንደዚሁም ደግሞ አቶ በቀለ ዋዩ ለሰጣችሁን ማብራሪያ እግዜር ይስጥልን።
እናመሰግናለን።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ይቀጥላል። ሐኪሙን ይጠይቁ
ሐኪሞን ይጠይቁ ለምሽቱ በእንግሊዝኛው አጠራር ሂፓታይተስ ቢ በመባል በሚታወቀው የጉበት በሽታ በተመለከተ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ይዟል። የምሽቱ ሁለተኛና የመጨረሻ ክፍል ቃለ ምልልስ በበሽታው መከላከያ ዘዴዎችና በሕክምና አማራጮቹ ዙሪያ የሚያተኩር ይሆናል። ማብራሪያውን የሚሰጡን ዶክተር እንዳለ ካሳ ይባላሉ። የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና የጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ ነው። በቀደመ ዝግጅቱ በቀጠሮ ባሳደሩት ጥያቄ ይሆናል ዛሬውን የሚጀምረው።
ዶክተር እንዳለ ካሳ፣ ቀጠሯችን የጉበት በሽታዎች የተለያዩ እንደመሆናቸው አንዱም ከሌላው ህሙማን እንዴት ይለያሉ የሚለውን ጨምሮ ሕክምናና መከላከያውን የሚመለከቱት ሌሎች ተያያዥ ጥያቄዎች አነሳለሁ። እስኪ በንጽጽሩን እንደርደር። የሄፓታይተስ ቢ ኤ ሲናዲ ከሚባሉትም ሆነ ከሌሎች የጉበት በሽታዎች በምን ይለያል? አይነተኛ ጠባዩን ለይቶ ይሄ ሊሆን ይችላል ብሎ ሰው ሊያስብ የሚችልበት ሁኔታ ካለ?
ለመጀመሪያ ጊዜ በሚያዙ ታማሚዎች አይናቸው ቢጫ ሲሆን የድካምና እንደዚሁም ደግሞ በቀኝ በኩል ከወድን በታች ህመም ሲሰማ፣ ምግብ ሲያስጠላ፣ እነዚህ ምልክቶች አኪዩት ሄፓታይተስ ብለን የምንጠራው አይነት በሽታ ነው ሊሆን የሚችለው። እነዚህ እንግዲህ ከሄፓታይተስ ኤ፣ ቢ፣ ሲ፣ ዲ፣ ኢ ድረስ ያሉትን ያካትታል። እነዛ ምልክቶች ሊሆኑ ይችላሉ ብሎ ቤተሰብም ሊጠራጠር ይችላል። ወደ ሐኪም ጋር ሲሄዱም ሐኪም ይህንኑ ተጠራጥሮ ሊያረጋግጥ ይችላል። አንዳንዴ ቢጫ የማይሆንባቸው ሁኔታዎችም ስለሚኖር ሌሎቹ ምልክቶች ሲፈጠሩ ጥርጣሬው ይገምና ወደ ሐኪም ቤት ሄዶ ችግሮቹን ለመለየት ይቻላል። ክሮኒክ የሚባለው ደግሞ ጨርሶውንም አይን ቢጫ ሊሆን የማይችልበት አጋጣሚ ስለሚኖር ክሮኒክም ብለን የምንጠራው ደግሞ የአጭር ጊዜው የህመም ደረጃ ከ6 ወር በላይ ያለፈን እንደሆነ ነው። ያ ክሮኒክ ተብሎ ይጠራል። ክሮኒክ የምንለው የሚያመጡት ቫይረሶች ቢ እና ሲ ቫይረሶች ናቸው። ሌሎቹ በአጭር የሚያበቁ ናቸው። ሄፓታይተስ ቢ እና ዲ አብረው ሊኖሩ ይችላሉ። ዲ ደካማ ቫይረስ ነው፣ በራሱ ችግር ሊያስከትል አይችልም። ነገር ግን ሄፓታይተስ ቢ ያላቸውን ሰዎች ሊያጠቃ ይችላል። በተጨማሪ እነዚህ 2 ቫይረሶች በአንድ ላይ ሲገኙ አደጋ የከፋ ነው የሚሆነው። ስለዚህ እንዴት አድርገን እንለያለን ለሚለው የመጠርጠር ጉዳይ ነው። መጀመሪያ ቤተሰብም ሆነ ሐኪም ሊጠረጥር ይችላል። እርግጠኛው ነገር ግን ያው ምርመራ ሲካሄድ ነው። አንደኛ በምርመራው አንጻር የበሽታው ደረጃ ምን ያህል ነው፣ አኪዩት ነው ወይስ ክሮኒክ ነው፣ ማለት ያጭር ጊዜ ከስድስት ወር በታች የሆነ ነው ወይስ ከስድስት ወር በላይ የሆነ ነው? የትኞቹ ቫይረሶች ናቸው? ደረጃው ምንድን ነው? የሚለውን ሁሉ መለየት የሚቻለው ምርመራ ሲደረግ ብቻ ነው። አለበለዚያ ለይቶ ለማወቅ በጣም አስቸጋሪ ነው የሚሆነው።
መልካም። ህሙማንም ሆነ በቤተሰብ ውስጥ የታመመ ሌሎች ለጠቅላላ እውቀት ሊያነሱ ሊጠይቁ የሚፈልጓቸውን ጥያቄዎችን ለማነሳሳት ሞክራለሁ። ዶክተር እንዳለ ይሄ በቀጥታ ቅድም ጠቆም ወዳደረጉት ሀሳብ ይወስደናል። መቼ ነው አንድ ህመምተኛ ሐኪም ማየት ያለበት? ለዚህ የቫይረስ በሽታ የጉበት እብጠትና ቁስለት ተጋልጦ ህክምና ሳያገኝ በቤት ውስጥ መቆየት የሚችልበት ሁኔታ አለ ወይ? መቼ ነው ፈጥኖ ወደ ህክምና መሄዱ የሚመከረው?
የጉበት ህመም በሚመስል መልኩ የታመሙ ታማሚዎች ሁሉ ወዲያውኑ ወደ ሐኪም ዘንድ ሄደው የህመሙ ደረጃና አይነቱ የበሽታው ሊለይ ይገባል። ምንም እንኳን አሁን ትንሽ እየተሻሻለ የመጣ ቢሆንም ይህ አይንን ብጫ የሚያደርገው የጉበት በሽታ አይነቱን ሊለዩ ባይችሉም አይን ብጫ የሚሆንበት ጊዜ የወፍ በሽታ ይዞታል በሚል የአበሻ መድኃኒቶች የተለያዩ በማጠጣት እንዲያስታውኩ ይደረግና ያ ተዝለቅልጎ በሚወጣበት ጊዜ በሽታው ለቀቀ የማለት ስሜት አሁንም አለ በገጠር ኢትዮጵያ። ስለዚህ ይህ አካሄድ ደግሞ አደገኛ ነው፣ ምክንያቱም ሌላ ጉበትን የሚጎዳ መድኃኒት ነው የሚሰጠው። መጠኑም አይታወቅም፣ ይርዳ ይርዳም አይታወቅም፣ እንደማይረዳም ግልጽ ነው። ምክንያቱም ይሄ የቫይረስ ሕክምና በሽታ ስለሆነ ሊጎዳ ይችላል የሚደረገው የባህል ሕክምና እንጂ ሊያድን አይችልም። አብዛኛውንም ያየነው እስካሁንም ድረስ ይህንን ነው። ስለሆነ ማንኛውም የተጠረጠረ ታማሚ በየትኛውም ደረጃ ቢሆን ወዲያውኑ ወደ ሐኪም ደርስ መጥቶ ደረጃው አይነቱ ታውቆ ምክርና የህክምናም ክትትል ሊያስፈልገው ሊደረግለትም ይገባል።
መልካም። ወደ ህክምና ተቋም የገባ ህመምተኛ ጋር ደርሰናል። አንድ ሰው ቀደም ብሎ በዘረዘሯቸው መንገዶች በህክምናው ዘዴ ተለይቶ የጉበት መቁሰልና እብጠት ከሚያመጡት በተለይ ሄፓታይተስ ቢ በሚባለው የቫይረስ አይነት የተከተለ መሆኑ ከተለየ በኋላ ምን አይነት የህክምና አማራጮች ይኖራሉ? ከፍ ባለ ህክምናም ሆነ በአካባቢ በሚገኙ ህክምና ተቋማት ደረጃ ሊደረጉ የሚችሉ ካሉ ግራና ቀኝ እያነጻጸሩ።
ልክ ነው። ሄፓታይተስ ቢ አኪዩት ከሆነ ከ90-95% ከ3-6 ወር ባለው ጊዜ ውስጥ በራሱ የመዳን እድል ስለሚኖረው ከስድስት ወር በታች የሆነ ገና ለመጀመሪያ ጊዜ የተከሰተ መሆኑ ከታወቀ እነዛ አብዛኛዎቹ ጊዜያዊ ህክምና ነው የሚያስፈልጋቸው እንጂ ቫይረሱን የማጥፋት ህክምና በዛ ወቅት ሊታሰብም አይገባው። ምክንያቱም እንደገለጽኩት ከ90-95% ያሉቱ በራሳቸው የራስ መከላከያ በማበጀት ከሰውነታቸው ውስጥ ያወጡታል እና ይህም የሚታወቀው እስከ 6 ወር ባለው ጊዜ ስለሚሆን ክትትሉን ከሐኪሙ ጋር አጠንክሮ ማድረግ የሚሰጠውን ህክምናም በዛ ወቅት የመከላከል ነው። ከስድስት ወር ካለፈ ግን በየጊዜው ክትትል ማድረግ ይጠበቅበታል። ምክንያቱም ቫይረሱ የተለያዩ ጉዳቶችን ሊያስከትል ስለሚችል ማለት ነው።
ብዙ ጊዜ እንደምትሉት ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ብሂል ትልቅ ስፍራ ይሰጠዋልና መከላከልስ አስቀድሞ ይቻል ይሆን? እንደ መተላለፊያ መንገዶቹ ምንነት በግል ከሚደረጉ ጥረቶችና ጥንቃቄዎች በህክምናም በክትባት መልክም ይሁን በሌላ ሰዎች ለሄፓታይተስ ቢ ላለመጋለጥ ማድረግ የሚችሉት በተጨባጭ ሊወስዱ የሚችሉት እርምጃ ይኖር ይሆን?
አንድ ታማሚ በቤተሰብ ውስጥ ሄፓታይተስ ቢ እንዳለበት ከተረጋገጠ ሌሎቹ የቤተሰብ አካላት ከዚህ በፊት እንዳልያዛቸው ከተረጋገጠ እነሱ ክትባት ቢወስዱ መልካም ነው የሚሆነው። በቂ ክትባት አለ። ያ ክትባት የመከላከል አቅሙ ከፍተኛ ነው። ከታማሚው እንዳይዛቸው ወይም ሌላ ጊዜ በህይወታቸው ኑሮ እንዳያጋጥማቸው ይረዳል። ስለዚህ ያንን ማድረግ ነው። በቀረው አንዳንድ አስተሳሰቦች አሉ። ለምሳሌ ታማሚውን የማግለል ሁኔታ፣ ይህ አግባብ አይደለም የሚሆነው። ነገር ግን ሄፓታይተስ ቢ ሊተላለፍባቸው በሚችልባቸው ለምሳሌ እንደ ምላጭ፣ መርፌ፣ ጥፍር መቁረጫ፣ የጥርስ ብሩሽ የመሳሰሉ ታማሚው የሚጠቀምባቸውን ሌላው ቤተሰብ እንዳይጠቀም መከላከል ነው የሚያስፈልገው። ከዛ ውጪ ግን ምግብ መለየት፣ እቃ የሚጠቀሙበትን መለየት የመሳሰለው ነገር አስፈላጊ አይደለም። አንዳንድ ጊዜም እንደምንሰማው በትንፋሽም የሚተላለፍ አይደለም። ስለዚህ ታማሚውን ማግለልም የሚያስፈልግ አይደለም የሚሆነው ማለት ነው።
መልካም። ምናልባትም የመጨረሻም ይህንን ጥያቄ እናንሳ። ቀደም ብለው ባጭር ጊዜ ውስጥ ሲከሰትና ከስድስት ወር በላይ አንድ ሰው ለህመሙ ተጋልጦ የቆየ ሲሆን የሚኖረው ሁኔታ ገልጸዋል። ያ ቀደም ስር የሰደደ ወይም የቆየ የተባለው የሄፓታይተስ ቢ የጉበት በሽታ አይነት በህክምና ካልተረዳ ምን አይነት የከፉ ሁኔታዎችን ያስከትል ይሆን? ምን አይነት ጣጣዎች ይኖሩት ይሆን?
እንግዲህ ከስድስት ወር በላይ በማንኛውም ጊዜ ቢመጣ አንድ ታማሚ ከስድስት ወር በላይ የሆነው መሆኑ ከተረጋገጠ ያ ታማሚ ቢያንስ በሶስት ወሩ በአመት አራት ጊዜ ክትትል ማድረግ ይገባዋል። የሚከታተልባቸውም አንዱ የጉበት ምርመራ በማድረግ ነው። ያ የጉበት ምርመራ ታማሚው ያለበትን የህመም ደረጃ ይለያል። የቫይረሱ መጠን ደም ውስጥ ምን ያህል ነው የሚለው በቁጥር ይታወቃል። ጉበቱ ላይ ጉዳት አለማድረሱና አለማድረሱም በደም ምርመራው ይታወቃል። ጉዳት ካላደረሰ፣ የቫይረስ መጠኑም ከፍተኛ ካልሆነ፣ ሆኖም ጉበቱ ላይ ጉዳት ባይኖረው ያ ግለሰብ መድኃኒት አያስፈልገውም። በየሶስት ወሩ ክትትል ማድረግ ብቻ ነው የሚያስፈልገው ማለት ነው። ነገር ግን የቫይረሱ መጠን ከፍተኛም ሆኖ ጉበቱ ላይ ደግሞ የመቆጣት ምልክቶች በላቦራቶሪ ከተረጋገጠ ያ ታማሚ መድኃኒት ሊወስድ ይገባዋል ማለት ነው። እነዚህ ሁሉንም ታማሚ ማናስገብበት ምክንያት አሁን ለምንድን ነው? የሚያድን የቫይረስ መድኃኒት ገና የለም። ከሰውነት ውስጥ የሚያወጣ መድኃኒት ገና እየተፈለገ ነው ያለው። በዚህ አካባቢ ብዙ ጥናቶች እየተደረጉ ነው በዓለም ዙሪያ። በቅርቡም የተለያዩ መድኃኒቶች ሊወጡ የሚችሉበት ተስፋ አለ። ያ እስከሚሆን ጊዜ ድረስ ግን አሁን ያሉን መድኃኒቶች ሄፓታይተስ ቢን በቁጥጥር ስር ሊያውሉ ከሚታየው በታች ሊቆጣጠሩት የሚችሉ ናቸው። እንደዛም በማድረጋቸው ጉበቱ ላይ ጉዳት እንዳይደርስ ይረዳል። ነገር ግን መድኃኒቱ በሚቋረጥበት ጊዜ እንደገና ቫይረሶቹ መባዛት እና ጉበት ላይ ጉዳት ማድረስ ደረጃ ስለሚመጡ ለረጅም ጊዜ ያንን መድኃኒት መውሰድ ይኖርበታል ማለት ነው። ስለዚህ አብዛኛው ታማሚ ቫይረሱ በደም ውስጥ አነስተኛ ነው፣ ጉበቱም ላይ ጉዳት አይኖረውም በምናደርገው ክትትል። ስለዚህ ያ ታማሚም ቶሎ ብሎ ቸኩሎ የቫይረሱ መድኃኒት መጀመር አይኖርበትም። ምክንያቱም አንደኛ የዋጋ ጉዳይ አለ፣ ውድ ነው መድኃኒቱ። ምናልባት በአሁኑ ጊዜ እስከ 1000 ኢትዮጵያ ብር ይደርሳል የአንድ ወር ሕክምና። በአመት ሲባዛ በአምስት አመት ደግሞ ቢለካ የገንዘቡ መጠን ከፍተኛ ይሆናል። ታማሚውም ሊቀጥል የማይችልበት ደረጃ ይደርሳል። በተጨማሪም የጎን ጉዳቶች ሁሉ አሉት መድኃኒቱ እና ስለዚህ ቶሎ ብለን አንጀምረው፣ እናጠናዋለን። ታማሚውን ዶርማንት ከሆነ ተሸካሚ ደረጃ ላይ ብቻ ከሆነ ቫይረስ መጠኑ አነስተኛ ከሆነ ጉበቱ ላይ ጉዳት ካላስከተለ እየተከታተሉ በአመት አራት ጊዜ ማቆየቱ የተሻለ ይሆናል ማለት ነው።
መልካም። በምግብ መፈጨትና መብላላት፣ ኃይልን በማጠራቀም ይልቁንም ደግሞ መርዛማ ነገሮችን ለማጣራት ትልቅ ስራ ያለው የሰውነታችን አካል ጉበት ለቁስለትና ለብጠት ሲጋለጥ የሄፓታይተስ ቢ የተሰኘው ቫይረስ ከመንስኤው እስከ ሕክምናው ድረስ በዝርዝር አስረድተውናል። በነካ እጅ ልበል፣ ምናልባትም ሌሎችን የጉበት የበሽታ አይነቶች በሌሎች ፕሮግራሞቻችን ያስረዱናል። ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና የጉበትና ጨጓራ ልዩ ስፔሻሊስት፣ ለአሁኑ ለተከታታይ ውይይቱ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ። እግዜር ይስጥልኝ
አሉላ። እናመሰግናለን። እኛም ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ25 ሳንቲም መሆኑን የኢትዮጵያ ብሔራዊ ባንክ ምንዛሬ ያሳያል። እንዲሁም ከኢትዮጵያ ሜቴሮሎጂ ኤጀንሲ ባገኘነው ትንበያ መሰረት ነገ ረቡዕ ግንቦት 22 አዲስ አበባ ላይ ዝናብ ሊኖር ይችላል። ከፍተኛ ሙቀት 23፣ ዝቅተኛ 14 ነው የዋና ከተማይቱ የሚሆነው። ተወዳጁ የዩናይትድ ስቴትስ 35ኛ ፕሬዚደንት ጆን ኤፍ ኬኔዲ ጃክ ኬኔዲ በሕይወት ቢቆዩ ኖሮ ዛሬ ልክ ዛሬ 101 ሻማዎች በርተውላቸው በትንፋሻቸው እንዲያጠፉ ይጠየቁ ነበር። ሃፒ በርትደይ እንላቸውም ነበር። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ በሰለሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅት ታዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም።
በእኛ በኩል ዳዊት ጽጌን እኔ ካላንቺ አልኖርም እየጋበዝን እንሰናበታለን።
ደህና ደሩ።
ደህና ደሩ። ወይ ጉድ ስምስም ስምልበት እንደሌለኝ አባትነ ሳታረግ ሲወለድ ሲኝ
Shifano Sulu